Gambino VOA.
ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
ታክሲዋ ሞልታለች። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማም አብራኛለች።
ሰላም እንደምናመሻችሁ። በዛሬ ጋቢና በኢትዮጵያ የተለያዩ ዩኒቨርሲቲዎችና ከተሞች የተፈጠሩ ግጭቶችና የሰው ሕይወት የጠፋባቸውን ሁከቶች የተመለከተ ዘገባ አለን። ወደ ጨለንቁም እናመራለን።
ራያን ኢትሰብያ ንቡ ለሚጎን ኩበሸኒ ገላፈተኒ ጅረንደች ኩኒ ዳንጋዎችን ከወልቀበቱኒች
የአገር መከላከያ ሰራዊት የ15 ዜጎቻችንን ሕይወት አጥፍቷል። ይህ ከድንበር ጋር የሚያያዝ አይደለም። ወጣቱም ይሁን ሌላው ህዝብ የመብት ጥያቄውን እያቀረበ ሳለ ነው የተገደሉት።
በምስራቅ ሐረርጌ የጨለንቆ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ምክትል ኃላፊ ናቸው። ይዘናቸዋል።
በሌላኛው ዘገባችን በመገባደድ ላይ ባለው የአውሮፓውያን ዓመት 2017 ምስራቅ አፍሪካ ላይ በተከሰተው አስከፊ ድርቅና ግጭት ምክንያት ከ37 ሚሊዮን በላይ የሚሆኑ ሰዎች ከባድ የምግብ እጥረት ገጥሟቸው ሰንብተዋል።
ሶማሊያ በየዓመቱ በሚደጋገም የአየር ለውጥ በሚያስከትላቸው ችግሮች ትሰቃያለች። በተከታታይ ከባድ የዝናብ እጥረት ሲኖር በእያንዳንዳቸው ጥቂት ዓመታት ውስጥ ክልላዊ ተጽዕኖ ይኖረዋል።
የምሽቱ የጋቢና እንግዳችን ደግሞ ሄኖክ አበበ ይሆናል። አዲስ ነጠላ ዜማ ለቋል፣ እናቴ የሚል ነው።
እውነቱን ለመናገር ያው በአጋጣሚ ሆኖ እኔ ከእናቴ ጋር የማደግ እድሉን አላገኘሁም። እናቴ በሕይወት የለችም፣ ግን አክስቴ እንደ እናት አድርጋ ነው ያሳደገችኝ።
ሙዚቃውንም እናሰማችኋለን። ከሄኖክ ጋር ያደረግነው ቆይታ ወደ እናንተ ይመጣል። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን እየተቀበልን ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። ሶማሊያ ውስጥ ዋና ከተማዋ መቋድሾ በሚገኘው ዋናው የፖሊስ ማሰልጠኛ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 15 ሰው ፖሊሶች ሲገድል ሌሎች 15 ማቁሰሉን የሀገሪቱ ባለስልጣናት ገለጹ። የሶማሊያ ተጠባባቂ የፖሊስ ኮሚሽነር ጄኔራል ሙክታር ሁሴን አፍራ ሲናገሩ አጥቂው የማሰልጠኛው ግቢ ሳይታወቅ ተደብቆ እንደገባ ገልጸዋል። ፖሊስ መስሎ ሲያበቃ ማሰልጠኛው አጠገብ ባለ የሻይ ቤት በኩል ሾልኮ ገብቷልም ብለዋል። ለዛሬው ጥቃት ጽንፈኛው ቡድን አልሸባብ 27 ሰው ገድያለው ብሎ ኃላፊነቱን ወስዷል። የሶማሊያ ጠቅላይ ሚኒስትር ሐሰን አልሄር ጥቃቱን አውግዘዋል።
የሩሲያ ፕሬዚዳንት ቭላዲሚር ፑቲን ሀገራቸው በአምናው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃ ገብታለች በሚል የተሰነዘሩትን ውንጀላዎች ውድቅ አደረጉ። ይህንን ውንጀላ የሚያዛምቱት ፕሬዚዳንት ዶናልድ ትራምፕን ተቀባይነት ለማሳጣት የሚፈልጉ ተቃዋሚዎቻቸው ናቸው ሲሉም ፑቲን አክለው ተናግረዋል። ፕሬዚዳንት ፑቲን ሞስኮ ውስጥ በዓመታዊ የጋዜጣዊ መግለጫቸው የዩናይትድ ስቴትስ ጋር ያላት ራሽያ ያላት ግንኙነት እንደሚሻሻል ተስፋቸውን ገልጸዋል። ፑቲን በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ ዶናልድ ትራምፕ ተፎካካሪያቸው የነበሩትን የቀድሞዋን የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን እንዲያሸንፉ ተጽዕኖ ለማሳደር የታለመ ዘመቻ እንዲካሄድ አዘዋል ሲል የዩናይትድ ስቴትስ የስለላ መስሪያ ቤት ከድምዳሜ መድረሱ ይታወሳል።
በመጨረሻም ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የሚንቀሳቀስ ሚሊሻ 11 አባላት ብዛት ያላቸው ልጆችን በመድፈርና ግድያ በመፈጸም ወንጀል የእድሜ ልክ እስራት ተፈረደባቸው። ወሲባዊ ጥቃት በተንሰራፋበትና አብዛኞቹ አጥቂዎች ተጠያቂ በማይደረጉባት ሀገር ይህ ብይን ታሪካዊ ነው ሲሉ የሰብአዊ መብት ቡድኖች አሞግሰዋል። ለሰብአዊ መብቶች የቆሙ ሐኪሞች የተባለው መንግስታዊ ያልሆነ ድርጅት ባወጣው መግለጫ ይዘግይ እንጂ ተጠያቂነት እንደማይቀር ምልክት ነው ብለዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
مساء ምስራቅ ሐረርጌ ጨለንቆ ውስጥ በ15 ሰዎች ላይ የተፈጸመው ግድያ ጥቅስ የመብት ጥያቄ በማንሳታቸው ብቻ የተፈጸመባቸው ዘግናኝ እርምጃ ነው ሲሉ የዞኑ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ምክትል ኃላፊ አማረዋል። በሌላ በኩል አምቦ ከተማ ውስጥ ከተማሪዎች ተቃውሞ ጋር በተያያዘ በትናንትናው ዕለት በክልሉ ፖሊስና በፌዴራል ኃይሎች መካከል ግጭት መፈጠሩና ለአስር ደቂቃ ያህል የተካሄደ የተኩስ ልውውጥ እንደነበረም ተገልጿል። በወለጋ ዩኒቨርሲቲ ሻምቡ ግቢ ውስጥ የትግራይ ተወላጅ ከሆኑት ሁለት ተማሪዎች ግድያ ጋር በተያያዘ 6 ተማሪዎች በቁጥጥር ስር ውለዋል ተብሏል። ሰለሞን አባተ የሰሞኑን ሁኔታ በተመለከተ ተከታዩን ዘገባ አጠናክሯል።
በጨለንቆ ከተማና በአካባቢዋ ሰሞኑን ተፈጥሯል የተባለው ችግር የተነሳው እሁድ ከጨለንቆ ወጣ ብላ በምትገኝ ሰርከማ የምትባል ከሶማሌ ክልል ጋር አዋሳኝ በሆነች ቦታ ላይ የሰፈሩ የታጠቁ ኃይሎች በአካባቢው ነዋሪ ላይ በከፈቱት ድንገተኛ ጥቃት አንድ ሰው መገደሉን ተከትሎ እንደሆነ የጨለንቆ ከተማ ነዋሪ ነኝ ያሉኝን አንድ ሰው አነጋግሬ ነግረውኛል። ከሰርከማው ጥቃት በኋላስ ምን ሆነ?
ከዛ ጋር የነበሩት ሚሊሻዎች ነበሩ፣ ከአንድ 40 የማይበልጡ እነሱም ለመከላከል ሞክረው ነበረ ሚሊሻዎቹ። ከዛ ይኸው መከላከል ተኩስ ሲከፈት እንደገና እነሱ ተመልሰው ሸሹ። ትንሽ ደቂቃ ቆይ ደግሞ መከላከያ ደግሞ መጥቶ ገባ ማለት ነው። ከኋላ ማለት የኢትዮጵያ መከላከያ ኃይል ማለት ነው።
እሺ፣
መጥቶ ከኋላቸው ገባ። ከዛ በዛ ተኩስ ልውጡ አንድ የገጠሩ ነዋሪ ገበሬ አህመድ መሀመድ ሀሰን የሚባል ነበረ። ህዝቡን ሸሸ። ከዛ ሸሸ ወደ ጨለንቆ ከተማ ህዝቡ ሸሸ ማለት ነው።
እሺ፣
የዛን ቀን ሁኔታ በዚያ በቃና በሚቀጥለው ቀን ጨለንቆ ከተማ ውስጥ የሚኖሩ ለቄዎች እና ወጣቶች ማለት ለሜታ ወረዳ አስተዳዳሪ ቢሮ ድረስ ሄደው ህዝባችን እዛ ሰርኩማ ላይ ያለቀ ነው እና ስለዚህ እዛ ያለው ሚሊሻ መሰራ የሚኖሩም ጠየቅ የለውም። ስለዚህ እርዳታ ይደረግል ወይ ፖሊስ ሄደው በሰላም የሚያስጠብቅ ምናምን ብሎ ጠየቁ። ልጆቹ
ከትናንትና ወዲያ ሰኞ ማለት ነው ይሄንን ያደረጉት
ጠየቁ። ከዛ ወደ የሚሰሩ ማለት አስተዳደሮቹ ማለት ነው የመንግስት አካላቶቹ እንዲ አሉ ማለት ምንም ነገር መሳተጧቸው ልጆችን ከዛ ወጥተው ለእንዲ ሰዎች እግዲ እዛ ላሉት ሚሊሻዎችን እርዳታ ምናምን ይዘው ለመሄድ በሚሰናዱበት ጊዜ መከላከያ ሴት እንደመጣ ይታወቅም መጥቶ በልጆቹ ላይ ተኩስ ከፈተ። ጨለንቆ ከተማ ውስጥ ማለት ነው።
ሰልፍ በወጡት ላይ
እዛ ጋር ልጆቹ ተሰብስበዋል እንጂ ሰልፍ ከዛ ሰዓት ድረስ አልወጣም። ስሉ ያሉት መጣና መከላከያ ተኩስ ከፈተ፣ ልጆቹ ላይ ተኩስ ከፈተ። ልጆቹ በዚህ ጋር ተሯሯጠ። ከዛም በኋላ እንግዲህ ልጆቹን ቤተሰብን መንገድ ላይ ወጣ። ከዛ ምን አደረጉ? አሁን ልጆቹ ከተማ ውስጥ ነው ያሉት አይደለም። ከኋላ ደግሞ ወደ ሀረር የሚወጡ ጨለንቆ መንገድ ላይ እዛ ጋር ያደፈጡ መከላከያዎች ምን ያደርጋሉ? ዲቴ የሚባል ቦታ ነው። ምን ያደርጋሉ? በጉዛ ማለት በጋራ እንደዚህ የተረዳዳ ማሽላ ለመቁረጥ ማለት ነው። እዛ እንትን ያሉ አሉ እነሱም በስናይፐር ማለት ነው። 7 ሰዎችን እዛ በተቀመጡበት ስር 7ቱን ገደሉ። ዲሴ ይባላል ማለት እዛው ከተማ ጎን ነው ያለው፣ ገጠር ነው። ግን አሁን እኛ ገበሬዎቹ ምንም ነገር አያውቁም። በዚህ ላይ ምንም ነገር የሰሙትም ነገር የለም። ሰልፍ መውጣቱንም ከተማ አያውቁም። እነሱ ማሽላ ለመቁረጥ ዛፍ ስር ቁጭ ብለዋል። ከዛ መንገድ ላይ አስፋልት መንገድ ላይ ቆሞ ፊት ለፊት እንዲታ የገጠር ከተማ የገጠር ቀበሌ ውስጥ ሰዎችን በአንዳንድ ለቀሙ።
እርስዎ ይሄንን ከየት ሰሙ? ይሄንን አሁን እየነገሩኝ ያሉትን እንዴት አወቁ?
እኔ እዛ ነበርኩኝ፣ ከተማ ውስጥ ነበርኩኝ።
እሺ፣
እዛው ከተማ ውስጥ ጨለንቆ ነበር። ከዛ ከማዶ የሚጫጫ ድምፅ ስንሰማ ወደዛ ሄድን ማለት ነው። ከዛ ስንጠይቃቸው ሴት ዛ እዚህ መኮን መቶት መንገድ ስንጠይቅ አይደለም ከመኪና መንገዱ ላይ ነው ወደ ሁለቱ ማለት። ከዛ የተረፉት ደግሞ ያው እንደዚህ ተኝተው መሬት ላይ ተኝተው ነው ያመለጡት። ስናይፐር መንበታቱ ያው እነሱ ሬሳ አይተናል። ለምሳሌ በጣም ጭንቅላታቸው ተበተነ፣ ወድቀው እንዳለ ከተጀርባ የወጣ እንደዚህ እንደዚህ ነው።
እኒሁ የጨለንቆ ከተማ ነዋሪ እና የሰርከማውንም አደጋ በአካባቢ የተፈጠረውን ሁኔታ ታዝብ ያለው የሚሉት እማኝ አደጋውን የጣሉት የሶማሌ ልዩ ፖሊስ ኃይሎች ናቸው ብለውኛል። በእርግጥ ይህንን ክስ ከሶማሌ ክልል ባለሥልጣናት ለጊዜው ማረጋገጥ አልቻልንም። የምስራቅ ሐረርጌ ዞን የኮሚኒኬሽንስ ጽሕፈት ቤት ምክትል ኃላፊ ወይዘሮ ፈዲላ ዳውድ ማምሻውን ለኦሮምኛ ዝግጅት ክፍላችን ባልደረባ ለጃለኔ ገመዳ ከሰጧት መግለጫ ቀንጭቤ ላሰማችሁ።
ራያን ኢትሰብያ ንቡ ለምንጎን ቁደሸኒ ገላፈተኒ ጅረን ደጩር ኩኒ ዳን ጋውጂን ከወልቀበቱ ምቺ
ያገር መከላከያ ሰራዊት የ15 ዜጎቻችንን ህይወት አጥፍቷል። ይህ ከድንበር ጋር የሚያያዝ አይደለም። ወጣቱም ይሁን ሌላው ህዝብ የመብት ጥያቄውን እያቀረበ ሳለ ነው የተገደሉት። ይህን ችግር ለመፍታት የኦሮሚያ ክልል መስተዳድር ከሶማሌ ክልል ጋር በተለያዩ ጊዜያት ስምምነቶች ሲፈርም ነበር። ችግሩ ለ12 ዓመታት የዘለቀና በ1997ቱ ውሳኔ ህዝብ መሰረት የድንበር ችግሩ እንዲፈታ ከተወሰነ ወዲህ ሁኔታዎች እየበለጠ እየከፉ ሄደዋል።
የተሰለፉትን ወደ ቤታቸው ከመመለስ ይልቅ ብለዋል አክለው ወይዘሮ ፈዲላ ዳውድ፣ የመብት ጥያቄ በሰላማዊ መንገድ ስለጠየቁ ብቻ እንዲህ አይነት ዘግናኝ እርምጃ በተለይ በቀበያቸው ውስጥ በእርሻ ላይ በነበሩ 7 ገበሬዎች ላይ መውሰድ፣ መተኮስና መግደል ያሳዝናል ብለዋል። ከተገደሉት ሌላ 10 ሰዎች መቁሰላቸውን፣ በተለያዩ ሆስፒታሎች እየታከሙ መሆናቸውን የዞኑ የኮሚኒኬሽንስ ጽህፈት ቤት ምክትል ኃላፊ ወይዘሮ ፈዲላ ዳውድ ለቪኦኤ ገልጸዋል። የግጭቱን መንስኤም እንደሚከተለው ያስታውሳሉ።
ነመ መቃን ኢሳ አህመዲን አህመድ ሰንጀደን
አህመዲን አህመድ ሐሰን የሚባል ሰው በተፈጠረው የድንበር ግጭት በልዩ ኃይል ተተኩሶበት ሕይወቱ ስላለፈ ጨለንቆ ውስጥ ያለው ሕዝብና ወጣት በድንበር ግጭት የሕዝባችን ማለቅ መቆም አለበት የሚል ጥያቄ ነበራቸው። የአገር መከላከያው ሰራዊት ከከተማ ውስጥ ምን ይሰራል? የድንበር ግጭት ባለበት ሕዝባችን እያለቀ ባለበት ቦታ ቢያንስ ልዩ ፖሊስን መከላከል እንዴት አቃተው ብለው የተቃውሞ ሰልፍ ወጡ።
በሌላ በኩል 2 የትግራይ ተወላጅ የሆኑ ተማሪዎች ከትናንት በስቲያ ምሽት በተገደሉባት የሆሮ ጉድሩዋ ከተማ ሻምቡ ሁኔታው ምን ይመስል ይሆን? ለመሆኑ በተማሪዎች መካከልስ እንዲህ አይነት የዘር መካረርና ልዩነት ስር ሰዶ ያውቃል? ከዩኒቨርሲቲው ባልደረቦች አንዱን አነጋግሬ ነበር።
ጥሩ ሪሌሽን ናቸው የነበራቸው ተማሪዎች እርስ በራሳቸው። የተከሰተው እንዳልኩት ከዛኛው ግድያ በኋላ ነው። ሰለሞን፣
ከየትኛው
አደግራቱ ግድያ ከተፈጸመ በኋላ ተማሪዎች ከተለያዩ ሚዲያ በመስማት ነው ይህን ድርጊት አማራና ኦሮሞ አንድ ነን በሚል ያለው ልጁ ተናግሯል ነው የሚባሉ። አንደኛውም አሉ አጎስ
ምን ብሏል?
ስጣላ ነበር አሉ ከእነዚህ ጋር ይሁን አይሁን አይዶ ነው አሁን ከታሰሩት ጋር መሆኑን እርግጠኛ አይደለሁም።
ለመሆኑ ይህንን ሁኔታ ለማግባባት የተደረገ ምንም ጥረት አልነበረም በዩኒቨርሲቲ ውስጥ?
ይሄ ሁሉ ማታውኑ ተማሪዎች 5 ሰዓት አካባቢ ይሄ ድርጊት አንደኛው ሟቹ እንደዛ ብለዋል የተባለ ነው እንጂ ከዛ በፊት ስላልተፈጸመ ይሄ ነገር ተከስቷል ብዬ አላምንም። ሌላ ደግሞ የግቢው ደህንነት ተጠሪ ብሎ የተሾመ ማለት ነው።
እሺ፣
ይሄን ጉዳይ ቀስቃሾችን ትጠቅማለህ አለዚያ ታሰራል ምናምን ተብሎ ታስሮ ነው የወጣው። እኔ አላየውም። ከዛ በኋላም ሌላ የህይወት እንዳይጠፋ ህይወትን ለማዳን ላይ ስራ ላይ ነበርኩኝ እንጂ ማን እንደነበረበትም አሰብ ያላወቅኩኝ 6 ሰዓት ላይ ተጠርቼ ሂጅ ብሎ ከስሮ ነው ትናንትና ወደ 12 ሰዓት አካባቢ የወጣው ማስራ ነጋሽ የሚባለው የደህንነት ተጠሪ።
ዛሬስ እንዴት ዋለ ግቢው?
ምንም ተማሪ እዛ ግቢ ውስጥ የለም።
ወጥተዋል?
አዎ፣ ካምፓስ ውስጥ ምንም ተማሪ የለም።
ለምን?
ዛሬ ግን ከነቀምት አካዳሚክ ቫይስ ፕሬዚዳንቱ አቶ ድንኳና የሚባል ዶክተር ድንኳና የሚባል መጥቶ ስብሰባ ጠርተውን ነገ ተማሪዎችን ዶርም እንዲገቡና ትምህርት እንዲጀመር ተባሉ። ወደ ሴትል ወደ ሆነ ወደ ነባራዊ ሁኔታው እንዲመለስ የበሱችን ጥረት እንድናርግ የሚል አዝማሚያ ላይ።
ተማሪዎቹ ለምንድን ነው ዛሬ ያልገቡት?
ፈሩ። ተማሪዎች ፈሩ። ትናንትና ትናንት እንደነገርኩትም ወታደር ከስንታ ሱካር ፋብሪካ ሆነች አቶ ስለሆን ከዛ ፈራል ፖሊሶች መጥቶ ነበር።
እሺ።
ተማሪው እነሱን ፈርቶ ይገሉናል ብሎ እንዳሉ ወጥቷል። ሌላው ወደ ዘመድ ሂደዋል። ይህን ትንቶቹን መፍራሽ ምናምን ብዬ ያሳደርኳቸውን ማታ የአማራም የኦሮሞም የጋደሩ ራስ ግቶች ነበሩ። ማታ
አዳሪ ተማሪዎች ሁሉ ማደሪያዎቻቸውን ጥለው ወጥተዋል ነው የሚሉኝ።
በጣም ወጥተዋል።
ባዶ ነው ዩኒቨርሲቲው?
ባዶ ነው። ምንም ባዶ ነው። ትናንትና ውስን ተማሪዎች ናቸው እዚህ የዛ አካባቢ ተማሪዎች ወንዶች ናቸው። ሴቶች ማፈርቶ ከግቢ በጊዜ ነው ለቅ።
ሻምቦ ለመሆኑ ምን ትመስላለች አሁን?
ሻምቦ አሁን ከተማ አካባቢ መብራት አለ። ወደ ዩኒቨርሲቲ አካባቢ ሆስፒታሉ አካባቢ መብራት የለም። ከትናንት ጀምሮ ነው የጠፋው። አሁን የአካባቢው ሰው ስጋት መከላከያ ይመጣል። ትናንትና እንዳለ ጨለንቆ ላይ ብዙ የኦሮሞ ተወላጆች ሞተዋል፣ አደግራት ላይ ሞተዋል። እነዚህ ሁለቱ ሰው ግን ሚዲያዎች ትናንትና ሲያራግቡ ነበር። ወታደሮች ድንገት መጥቶ ፌደራልና መከላከያ መጥቶ ሌላ እርምጃ ይወስዳል የሚል ስጋት አካባቢ አለ።
ግን እስካሁን ድረስ የታየ ግጭት ወይም ሌላ ሁኔታ የለም። ከውጥረትና ከስጋት በስተቀር
ምንም ሌላ ግጭት የለም። ዛሬ አልነበረም። እዚህ አካባቢ ከሩቅ ቦታ የመጡት የአማራ ልጆችም ኦሮሞ የሆኑ ተማሪዎች ይዘው ገብተው ወደ ዘመዶቻቸው አስጠግቶ ያኛ እንደዛ አይነት ትብብር ነው ያለው። ተማሪዎቹ ሌላ ነገር እንዳይሰማቸው፣ ባዳነት እንዳይሰማቸው የተቻለንን ኃይል ሁሉ እያደረግንላቸው ነው። እንግዲህ
ከአማራ የመጡ ተማሪዎች ወደዛ ሄዱ ሲሉ ከሌሎቹስ አካባቢዎች የመጡ ተማሪዎች የትግራይ ተማሪዎችን ጨምሮ ምን ሆኑ? እነሱ የት ሄዱ?
እዚህ አካባቢ ያሉ ሰዎችም ቤተክርስቲያንም ተባብረዋቸው እነሱንም ተቀብሏቸዋል።
የአካባቢው ሰው ነው ያስተናገዳቸው የተቀበላቸው?
ሰው በቃ ቤተክርስቲያን ነበሩ፣ ጫካም ያደሩ ነበሩ። እዛን ቀን ሸሽቶ ማለት ነው። ከዛ በኋላ እዛ አካባቢ ያለው ሞር አማራ ይበዛል። ዩኒቨርሲቲው የዱሮ ሳል አካባቢ ያለው እና ህብረተሰቡ አንድ ነን። ከበላይ ያሉት ቲፒኤልኤፎች ናቸው። እንደኛ ቲፒኤልኤፍ የተባሉት ነው ለዚህ ጉዳይ ያደረጉን እና አንድ ነን በምል ነው ህዝቡ ሌላ ትግሬ ለይቶ ግን አላረጉም። አንድ ላይ ከዛኛው ህይወት ካለፈ በኋላ ሌላ።
በሌላ በኩል ደግሞ የአምቦ ከተማ ነዋሪ የሶስት ቀናት አድማ ላይ ነው ያሉኝን አንድ የከተማይቱን ነዋሪም አነጋግሬ ነበር።
በአምቦ ከተማ በጨላንቆ ወረዳ ላይ ከሀያ በላይ ወገኖቻችን በመከላከያ ሰራዊት የተገደሉበትን ለሶስት ቀን ለማስታወስ ነው የሀዘን መግለጫ የሚባል ነገር አለ።
እሺ፣
የስራ ማቆም አድማ አድርገን ቤት ሆነን እነሱን ለማስታወስ ለሶስት ቀን ጥሪ በአምቦ ተደርጓል።
ከመቼ ጀምሮ ነው ይሄ አድማ የተጠራው?
ከሮብ ጀምሮ እስከ አርብ።
ከዛሬ ጀምሮ ነው ማለት ነው?
ከዛሬ ጀምሮ ነው። አሁ በአምቦ ከዛሬ ጀምሮ ሆቴሎች ዝግ ናቸው፣ ባንኮች ዝግ ናቸው፣ ሱቆች ዝግ ናቸው። ትራንስፖርት አገልግሎት ተቋርጧል። ተጀምሯል ማለት ነው። ሶስት ቀን እያበራ ቤታችን ሆነን በመከላከያ ሰራዊት በግፍ የተጨፈጨፉ ወገኖቻችን ለመታወስ ሀዘን ላይ ነው።
የመንግስት መስሪያ ቤቶችስ ክፍት ናቸው?
በከፊል ዝግ ናቸው። ሰራተኞች ሰርቶ ወደ ቤት ገብተዋል። የመከላከያ ሰራዊት እንዳለ በድሮ በፓትሮል ነበር በትናንሽ ፒካፕ መኪናዎች፣ አሁን ግን እንዳለ በኦራል አስር በላይ ኦራል በከተማው በተለያዩ የመንግስት መስሪያ ቤቶች ሰርቶ ነው የሚገኙት።
የአምቦ ዩኒቨርሲቲ ተማሪዎች ተቃውሞ በማሰማታቸው ወደ አካባቢው በተሰማሩ የክልሉ ፖሊስና ፌዴራል ኃይሎች መካከል ተኩስ የቀላቀለ ግጭት መፈጠሩን ነው የነገሩኝ እኚሁ እማኝ። ለስልክ መስመሮቹ ጥራት ይቅርታ ጠይቃለሁኝ። በቅድሚያ የኦሮሚያ ፖሊስ በዚሁ የአምቦ ችግር ውስጥ እኛ እናረጋጋዋለን ተውልን ሲሏቸው፣ የተማሪዎቹን ተቃውሞ ማለት ነው፣ የፌዴራሉ ፖሊስ ኃይሎች አትግቡ ብለው ተኩስ እንደከፈቱባቸው፣ በግጭቱ የሞተና የቆሰለ መኖሩን መስማታቸውን፣ አንዲት የዘጠኝ ዓመት ሕፃን በጥይት ተመታ ሆስፒታል እንደምትገኝ ነግረውኛል። በሌላ ዜና ደግሞ በሰሜን ወሎ ውርጌሳ አካባቢ ተፈጥሯል በተባለ ግጭትም እንዲሁ ችግር መኖሩን ሰምተናል። እየተከታተልን ነው፣ እናደርሳችኋለን ዘገባውን። ስርዓት ሙሉ በሙሉ ከመፈራረሱ አስቀድሞ የዩናይትድ ስቴትስ መንግስት ሁሉንም ወገኖች የሚያሳትፍ ጉባኤ አዘጋጅቶ አዲስ ዲሞክራሲያዊ ስርዓት እንዲዘረጋ ይሸመግል ዘንድ ለመጠየቅ የህወሀት አመራር በጥብቅ ሊያስብበት ይገባል ሲሉ የቀድሞው አምባሳደር ሄርማን ኮሄን በትዊተር ባወጡት መልእክት አሳስበዋል።
Sararan Gabina VOA.
Shirin Gabina.
Belashangul. Zagabina. Belashangul.
ሰለሞን አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። በያዝነው ወር በሚያበቃው የ2017 ዓመተ ምህረት ምስራቅ አፍሪካ ላይ በተከሰተው አስከፊ ድርቅና ግጭት ምክንያት ከ37 ሚሊዮን በላይ የሚሆኑ ሰዎች ከባድ የምግብ እጥረት ገጥሟቸዋል። ከደቡብ ሱዳን በስተቀር በአብዛኞቹ የክልሉ ሀገሮች በአስቸኳይ ጊዜ ረድኤት ምክንያት የከፋ ሁኔታን ለማስወገድ ተችሏል። በደቡብ ሱዳን ግን በሁለት ክልሎች ረሃብ ገብቶ እንደነበርም ይታወቃል። የሰብአዊውን ሁኔታ እየተባባሰ ይሄዳል ስትል የአሜሪካ ድምጽ ሬዲዮ ዘጋቢ ጂል ክሬግ ከናይሮቢ በላከችው ዘገባ ጠቅሳለች። አዳነች ፍስሐዬ ይዘዋለች።
በያዝነው ወር የሚያበቃው 2017 ዓ.ም በብዙ የምስራቅ አፍሪካ ሀገሮች ከባድ ድርቅ አስከትሏል። እጅግ በጣም የተጎዳችው ሀገር ሶማሊያ ነች። ብዙ የቀንድ ከብቶች አልቀዋል። በብዙ ሚሊዮኖች የሚቆጠሩ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። በሶማሊያ የዓለም አቀፍ ቀይ መስቀል ድርጅት ልዑካን መሪ ጆርጂ ራጅ ያብራራሉ።
Somalia suffers from recurrent climatic shocks every year.
ሶማሊያ በየዓመቱ በሚደጋገም የአየር ለውጥ በሚያስከትላቸው ችግሮች ትሰቃያለች። በተከታታይ ከባድ የዝናብ እጥረት ሲኖር በእያንዳንዳቸው ጥቂት ዓመታት ውስጥ ክልላዊ ተጽዕኖ ይኖረዋል። ከበፊቶቹ ዓመታት እጅግ የከፋ ይሆናል።
ለአርብቶ አደሮች እንስሳት ወሳኝ በመሆናቸው የእንስሳት ማለቅ የማገገሙን ጊዜ ለዓመታት ሊያራዝም እንደሚችል ጆርጅ ራጅ ገልጸዋል።
ድርቁ ቢያበቃም እንኳን እንደዛ ለማለት ገና ቢሆንም ድርቁ ቢያበቃም እንኳን ሰዎችና አርብቶ አደሮች የቀንድ ከብት በቀላሉ ሊያገኙ አይችሉም። አርሶ አደሮች ግን ዝናብ ከተገኘ አርሰው ምግብ ሊያበቅሉ ይችላሉ።
በደቡብ ሱዳን ረሃብ ያስከተለው ድርቅ ሳይሆን ጦርነት ነው። የሀገሪቱ መንግስት ደግሞ ረድኤት እንዳይገባ መሰናክል ሆኗል የሚል ክስ እንደሚቀርብበት የዓለም የምግብ ፕሮግራም ቃል አቀባይ ፒተር ስመርዶን ጠቁመዋል።
Basically what happened now is that from October to December we're in the harvest season.
በመሰረቱ ካለፈው ጥቅምት እስከ ታህሳስ ወሮች በደቡብ ሱዳን የመኸር ጊዜ ነው። እንደ ደንቡ ከሆነ በመኸር ወቅት አስተማማኝ የምግብ ዋስትና የሚኖርበት ጊዜ ነው። ይሁንና በደቡብ ሱዳን ውስጥ ለመጀመሪያ ጊዜ በመኸር ወቅት 25000 የሚሆኑ ሰዎች የረሃብ ሁኔታ ተደቅኖባቸዋል። ባለፈው ዓመት ግን በመኸር ወቅት ረሃብ የገጠመው ሰው አልነበረም።
ባለፈው የካቲት ወር በሁለት የደቡብ ሱዳን አካባቢዎች ረሃብ ገብቶ ነበር። ወደኋላ ግን ሁኔታዎች ተሻሽለዋል። ያም ሆነ ግን ደቡብ ሱዳን ውስጥ ለረሃብ ሊጋለጡ የሚችሉ ሰዎች ብዛት ካለፈው ዓመት በእጥፍ መጨመሩን የዓለም አቀፍ የምግብ ድርጅት ቃል አቀባይ ስመርደን ጠቁመዋል።
ኢኮኖሚው ድቀት ላይ ነው። የመሰረታዊ የምግቦች ዋጋ ባለፈው ዓመት በ250% ጨምሯል። ስለሆነም ለብዙዎች ሰዎች የኢኮኖሚ ሁኔታ ሊወጡት የሚችሉት ነገር አልሆነም።
ባለፈው ነሐሴ ወር በርካታ ደቡብ ሱዳናውያን ወደ ሰሜን ኡጋንዳ ተሰደዋል። የስደተኞቹ ፍሰት በምግብ ዋስትና ላይ ጫና በማሳደሩ በረድኤት አገልግሎቶች ላይ ችግር ፈጥሯል። ከደቡብ ሱዳን የተሰደደ ጆን ኬምስ ቶማስ ስለገጠመው ችግር ያወራል።
ብዙ ውድመት ደርሶብኛል። ያመረትኩት እህል ሁሉ መጋዘኑና እርሻው ላይ እንደቀረ ነው። የተወሰነውም በእሳት ጋይቷል። ስለሆነም ውድመት ደርሶብኛል።
ይባስ ብሎ ደግሞ በድርቁና በምግብ ዋጋ እየናረ መሄድ ላይ በአህጉሪቱ ዙሪያ የተከሰተው ተባይ የእህል ምርቱን አውድሟል። ኬንያ ውስጥ የበቆሎ ዋጋ ወደ እጥፍ በሚጠጋ መጠን ከፍ ብሏል። ስለሆነም የምስራቅ አፍሪቃ ነዋሪዎች መጪው 2018 ዓ.ም ጥሩ ዝናብ፣ መልካም ምርትና ሰላም እንዲያመጣላቸው እየተመኙ መሆናቸው ተዘግቧል።
የጧት ፀሐይ የማለዳ ብርሃኔ ነሽ፣ የሕይወቴ መፍቻው ቁልፉ አንቺ ነሽ። መለመነው ሌላ የለኝም ፈጣሪን፣ እስትንፋሽን ያርዝምልኝ ያንቺ ልኔ። የጧት ፀሐይ የማለዳ ብርሃኔ ነሽ፣ የሕይወቴ መፍቻው ቁልፉ አንቺ ነሽ። መለመነው ሌላ የለኝም ፈጣሪን፣ እስትንፋሽን ያርዝምልኝ ያንቺ ልኔ። አይኖችሽ አይኖቼ ለኔ በመጨነቅ በስስት ያሉ፣ በልቼ መጥገቤን ጠጥቼ መርካቴን ሁሌም ያስባሉ። ትምህርት ቤቴ ነሽ ነፍሴ አስተማሪ የሕይወቴ ኔታ፣ እስከ መቼም ቢሆን ከፍዬ አልጨርሰው ማንችን ውለታ። እማል እማል እናቴን እናቴን እማን እማን እናቴን እናቴን እማን እሹሩሩሩ 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 እሹሩሩ ደረሳ ደገለሽ ወዳጆች ሲሉ
አውቃለሁ ደስታሽ ነው እንደሱ መባሉ አቤት አንቺ ደስታ ፈገግታሽ መማሩ ይረፍልኝ ዛሬ ልብሽ መሸበሩን እማዬ ሽሮሮ እናቴ ሽሮሮ ልበል በተራዬ አንቺን ሽሮሮ ሽሮሮሮ
የምሽቱ የጋቢና እንግዳችን ከላይ የሰማችሁትን ነጠላ ዜማ እናቴ የተባለውን ያዜመው ሄኖክ አበበ ይሆናል። ከሚኖርበት ካናዳ ሱራፌል ሽፈራው ዲጄ ፋትሶ አነጋግሮታል።
አዎ፣ ይህንን ቪዲዮ የሰራነው በሁለት መልኩ ነው። እዚህ ካናዳ ቶሮንቶ እና ኢትዮጵያ ፊደል ፕሮዳክሽን ነው የቀረጡት። ፊደል ፕሮዳክሽኖች እሸቱ እና እዚህ ቶሮንቶ ያለው አዲስ አበባ ደግሞ ሀሁ እና ሁለቱ ናቸው በደንብ የተባበሩኝ። እዚህ ያለውን ሲን እንዳየኸው የእናትነት ካራክተሯ ንግሯን የማጥባት ሴት እናን ሶማሌ ይባላለች። አርቲስት ናት እሷ። እንደገና ሌላ ተዋናይትም ማለት ራሄል ግርማ ትባል፣ እንደገና ጽዮን አማሃም ትባል ሞዴል የሚሰራም ልጃለች እዚህ እና ተጋግዘን ነው እዚህ ያለውን ፓርት የቀረጽ ነው። እግር የማጥበው ፓርት የሰራ ነው እዚህ ነው ያለው።
እዚህ ነው ያለው። ካናዳ ነው ያለችው እሷ?
ካናዳ ነው የቀረጽ። አዎ፣ ካናዳ ነው የቀረጽ።
ኢትዮጵያ ይመስላል እና ለዛ ነው የጠየቅኩ። እሺ።
አዎ፣ እንደ ኢትዮጵያ እንዲመስል አድርገን ስለሰራ ነው። እዛ ያለውን የህፃኑ ልጅ እናትነቱን የተዘዋጆቹን ፓርት ደግሞ ኢትዮጵያ ነው ተቀርጠው አንድ ላይ ኤዲት ያደረግ ነው ያ ፊደል ፕሮዳክሽኖች የሰሩልኝ።
ያው እናት ብዙ ነገር ትመስላለች፣ ሀገርን ትመስላለች፣ ወላጅናትን ትመስላለች፣ አንዳንዴ ሚስትህን ትመስላለች። እናትዬ ትረሳለች። ይሄ ሙዚቃ እንግዲህ ለማን ይትማ?
ለሁሉም እናቶች። እኔ በዚህ አጋጣሚ በጣም ለእናቶች ያለኝ ክብር ለየት ያለ ነው። እውነቱን ለመናገር ያው በአጋጣሚ ሆኖ እኔ ከእናቴ ጋር የማደግ እድሉን አላገኘሁም። እናቴ በሕይወት የለችም፣ ግን አክስቴ እንደ እናት አድርጋ ነው ያሳደገችኝ። ከምንም በላይ ግን ጓደኞቼን እናቶች ያለው ይህንንም ዘፈን እንድሰራ ያነሳሳኝ አንድ ጓደኛዬ እህቱ አርፋበት እና የእሱ እናት አለቃቀሳቸው በጣም ውስጤ ነካኝ እና የዛን ጊዜ ነው ለእናቶች ምን ያክል በቃ ኑሯቸው ለልጆቻቸው ሁሉ አሳልፈው እንደሚሰጡ የዛን ሰዓት ስሜቴ ነካኝ። በዚህ አጋጣሚ ዘፈን መጻፍ ቻልኩ ማለት ነው።
በአሁኑ ሰዓት ሙዚቃዎች ማለት አልበሞች አይሰሩም ያሉት፣ ይሄ ነገር ወዴት እየሄደ ነው ትላለህ? ምንድን ነው እንዴት ነው መንገዱ
እዚህ ላይ? ፋኪ እኔ ማለት የምችለው ሁሉም ሰው አሁን አዳዲስ የሚመጡትም አርቲስቶች ያለው ነገር ሁሉም ሰው እንዳለበት አሁን እንዳለበት ጊዜ ነው የሚሆነው። እንደሚያየው ጊዜ ተመልክተህ ከሆነ በፊት አሁን እኔ ሲዲ ባወጣሁበት ሰዓት የመጀመሪያ ሲዲ፣ ሁለተኛ ሲዲ ባወጣሁበት ጊዜ በጣም ብዙ አልበም ነበረ የሚሰራው የነበረው ታስታውስ ከሆነ አዲስ አበባ አንተን በነበርክበት ሰዓት እና በዛ ጊዜ የምታየውን ነገር ምንድን ነው ኮምፒቴሽኑን አንተን መግባት የምትፈልገው ይዘህ የምትመጣው አልበምህን ሙሉ 12-13 ዘፈን ሰርተህ ያለውን ነገር የነበረው በዛ ሰዓት እኛ እኔም ስወጣ ከላይ ያሉትን አይቼ የወጣሁበት እንትኑ ያ ነበረ የነበረው ስሜት፣ የሙዚቃው ስሜት። አሁንም ያሉት ልጆች ደግሞ በነጠላ ዜማውን እየተሰራ በቀላሉ ሰው ውስጥ እየገባ ሰክሰስፉል የምትሆንበት ሁኔታዎች ተመቻችተዋል። በተለይ በሶሻል ሚዲያውን መልኩ ማለት ነው። ከዛ በኋላ ወደ አልበሙ የመሄድ ነገር ምክንያቱም ብዙ አንዳንድ ኢንተርቪዎቻቸውን ስሰማ አልበም እየሰሩ እንደሆነ አዳምጣለሁ። በተለያየ መልኩ በሲንግል ሙዚቃ የምናውቃቸው ልጆች አሁን ላይ ማለት ነው። ስለዚህ እስቲ ትንሽ ደግሞ ጊዜ እንስጥና አልበማቸውንም ማዳመጥ እንችላለን። ደግሞም ጥሩ ነው፣ እንደማየው እየተጠቀሙበት ነው። በአንድ ዘፈን በሁለት ዘፈን ኮንሰርቶች ይሰራሉ። ከፍተኛ የሆነ የሰው አድናቆት አላቸው። የሚፈለገውም ይሄ ነው። አልበም ስትሰራ የሚጠቅም ነገር መጀመሪያ አንተ ብዙ ፋን ማበጀት ነው። ስለዚህ እኔ አካሄዱን አልጠላሁትም። የነሱ ነው
ከዚህ ቪዲዮ ቪው ይታያል። እና አሁን ለምሳሌ ከመነሻዋ ጋር ነው አንተ ዲል አድርገህ የሰራው እና ምንድን ነው የዲሉ ሁኔታ? እንዴት ነው የምትሰሩት?
መነሻዋንም በዚህ አጋጣሚ ማመስገን እፈልጋለሁ። ፋትሱ ትንሽ ጥያቄ አሁን እኔ ምን ያክል ገንዘብ ተከፈለ የሚለውን ለመጠየቅ ይመስላል አካሄድ።
አይ ባንጠይቅም እንደዛ፣ ግን እንዴት ነው የምትሰሩት ብዬ ነው። አሁን ምንድን ነው የምትሰሩት?
በቪዲዮ ደረጃ ተገቢውን የሆነ ክፍያ ከመነሻዋ አግኝቻለሁ እኔ የሚስማማኝን። ከዚህ በኋላም ቪዲዮን በዩቲዩብ በእይታው መጠን ያለውን ነገር የምንሰራው በጋራ ይሆናል። አጀማመሩ ላይ ደስተኛ ሆኑ መልካም በሆነ ሁኔታ ነው እንግዲህ።
እናመሰግናለን። እንግዲህ መልካም ምኞት እንመኝልሃለን ሄኖክ አበበ ከካናዳ። ቴንክ ዩ
ፋትዬ፣ መልካም ቀን።
እንግዲህ የጋቢና ዝግጅታችን በዚሁ ተጠናቋል። ፌስቡክ አት ቪኦኤ አማሪክ ላይ ሁልጊዜ ማስተያየቶቻችሁን እንቀበላለን። ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ፋጹ ጋር በመሆን እንሰናበታለን። መልካም ምሽት።
በነገ ሰላም።